ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ህዳር 15 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምስጋና ቀንን ለምታከብሩ ሁሉ ባላችሁበት ሁሉ እንኳን አደረሳችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም አዲሱ አበበ ነኝ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቀረበ።
ኢዴፓ የወቅቱ የተቃዋሚ ፓርቲዎችና ደጋፊያቸው የሆነው ህዝብ ቀዳሚና አንገብጋቢ አጀንዳ የህዝቡን ትግል በአግባቡ የሚመራ ጠንካራ ፓርቲ መፍጠር ላይ ማተኮር አለበት ብሎ አምኗል።
የኢዴፓ ጠቅላላ ጉባኤ አዘጋጅ ኮሚቴ አባል አቶ ተስፋዬ መንበሩ ናቸው የተሰሙት። በአብይ ርዕሳችን ዘገባ ይኖረናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ባለሥልጣናት የአሜሪካን ጨምሮ በመላ አፍሪካ የአየር ትርኢት በማድረግ ላይ የነበሩ በርካታ የውጭ አገር አውሮፕላኖችን በቁጥጥር ስር እንደዋሉ የዩናይትድ ስቴትስ ኤምባሲ ዛሬ ሐሙስ አስታወቀ። የኤምባሲው ባለሥልጣናት በመግለጫቸው እንዳስታወቁት አሜሪካውያኑን አብራሪዎች ለማየት ስለሚቻልበት ሁኔታ ከኢትዮጵያ ባለሥልጣናት ጋር እየተነጋገሩ ናቸው። ከሱዳን ተነስተው ያለ ፈቃድ የኢትዮጵያን ድንበር ያቋረጡ 20 ቀላል አውሮፕላኖች ባለፈው ማክሰኞ ኢትዮጵያ መግባታቸውን የሲቪል አቪዬሽን ባለሥልጣን ማስታወቁም ተዘግቧል። በዘገባው መሠረት አውሮፕላኖቹ በአሁኑ ሰዓት ጋምቤላ አውሮፕላን ጣቢያ አርፈው የኢትዮጵያን አየር ክልል ያለ ፈቃድ የጣሱበት ምክንያት እየተጣራ ነው ሲሉ የአቪዬሽኑ ዋና ዲሬክተር ኮሎኔል ወሰኔል ለሁነኛው ተናግረዋል። ይህ አይነቱ የአየር ትርኢት ከመላው ዓለም የተውጣጡ ቡድኖች በ35 ቀናት ውስጥ 37 ጊዜ በማረፍ 10 አገሮችን ለማቋረጥ የሚሞክሩበት ነው።
የአማራ ብሔራዊ ክልላዊ መንግሥት ምክር ቤት 10 ነባርና 12 አዳዲስ ተሿሚዎች የተካተቱበት አዲስ ካቢኔ ይፋ አደረገ። ክልሉ አዲሱን ካቢኔ ይፋ ያደረገው ለሶስት ቀናት ያካሄደውን ጉባኤ ሲያጠናቅቅ ነው። የክልሉ ፕሬዚደንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱዓለም በያዙት ኃላፊነት እንደሚቀጥሉ ተገልጿል። እስከ ቀበሌ ያሉ የአስተዳደር መዋቅሮች ለሕዝቡ ጥያቄ ምላሽ መስጠት እንዲችሉ ተደርገው እንደሚደራጁ ፕሬዚደንቱ አቶ ገዱ ለአገር ውስጥ መገናኛ ብዙሃን ተናግረዋል። ሪፖርተራችን እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል።
በክልሉ ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ነው በአማራ ክልል ይፋ የተደረገው። በኦሮሚያ ክልል እንደታየው ሁሉ በዚህ ክልልም አብዛኛዎቹ ተሿሚዎች አዳዲስ የሚባሉ ሰዎች ናቸው። ከ22ቱ ተሿሚዎች 12ቱ አዳዲስ መሆናቸውን ነው በመንግስት የመገናኛ ብዙሃን የተጠቀሰው የአማራ ክልል ምክር ቤት ያስታወቀው። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱዓለም በያዙት ኃላፊነት መቀጠላቸው ተጠቁሟል። ከነርሱ በተጨማሪ 9 ነባር የቢሮ ኃላፊዎች ባሉበት እንደሚቀጥሉ ተገልጿል። የተሿሚዎቹን ዝርዝር ለምክር ቤቱ ያቀረቡት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ታሳቢ የተደረጉትን የሹመት መስፈርቶች አብራርተዋል። ተሿሚዎቹ በተለያዩ ደረጃዎች ያካበቱት የአመራር ልምድ ከነዚህ አንዱ መሆኑን ጠቅሰዋል። አዳዲስ ምሁራንን በማቀላቀል ካቢኔውን በተማረ ኃይል ለማጠናከር መሞከሩንም አስረድተዋል። የአዲሱ ካቢኔ መደራጀት ለህብረተሰቡ ጥያቄዎች ምላሽ ለመስጠት ያለመ መሆኑንም ጠቁመዋል። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም የህብረተሰቡን ጥያቄዎች መመለስ እንዲችሉ ተደርገው እንደሚደራጁ ገልጸዋል።
እዚህ አመራር መልሶ የማደራጀት ስራ ከክልል ጀምሮ በዞን ደረጃ በከተሞችም በወረዳና ደግሞ እንዲሁም በቀበሌ ደረጃ መልሶ የማሸጋሸጉ ስራ የሚከናወን ይሆናል። ህብረተሰቡ የሚያነሳቸውን ጥያቄዎች በብቃት መመለስ በሚችልበት አቋም ላይ ሊሆን በሚያስችለው መንገድ የማሸጋሸግ መልሶ የማደራጀት ስራዎች ይሰራሉ ማለት ነው።
ስልጣንን ለግል ኑሮ ማሻሻያነት የመጠቀም አዝማሚያ አንዱ ችግር መሆኑን ገዢው ፓርቲ ኢህአዴግ ባለፈው ዓመት መጨረሻ ባደረገው ስብሰባ ማስታወቁ ይታወሳል። ይህንን መነሻ በማድረግ ከዚህ ከያዝነው ዓመት መጀመሪያ አንስቶ የለውጥ እርምጃዎች እንደሚወሰዱም ጠቁሞ ነበር። በኦሮሚያ ከዚያም በፌዴራል መንግስቱ የተደረገው የካቢኔ ሹምሽርም ነው አሁን በአማራ ክልል ሲቀጥል የታየው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሶማሌ የባህር ኃይል ወንበዴዎች ጥቃት ከፍተኛ ደረጃ በቀነሰ ሁኔታ ወይም በመቀነሱ ኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጀመረውን ኦፕሬሽን ሺልድ ሺልድ ማለትም የውቅያኖስ ከለላ ዘመቻ የተባለውን ማቋረጡ ተገልጧል። ኔቶ በህንድ ውቅያኖስ የሚያካሄደውን የባህር ኃይል ቅኝት ለመጨረሻ ጊዜ ያካሄደው የዴንማርክ አየር ኃይል መሆኑም ይታወቃል። የኔቶ ኦፕሬሽን ባህር ላይ ውንብድናን ስጋት የደቀነባቸውን የአውሮፓ ህብረትን፣ ዩናይትድ ስቴትስና ሌሎች ነጻ አገሮችን ያካተተ በተቀናጀ መልኩ ከፍተኛ ስኬት ያሳየ ዓለም አቀፍ የባህር ላይ ቅኝት ነው። የኔቶ አውሮፕላኖች የሚበሩት ከሲሼልስ በመነሳት እንደሆነም ታውቋል።
ደቡብ ሱዳናውያን ከአንዲት አመፅ ከተቀሰቀሰባት ከተማ እየሸሹ ናቸው። ከዚህ ቀደም ከደቡብ ሱዳን ውዝግብ ለማምለጥ ለሚፈልጉ መሸሻና መጠለያ የነበረችው የይ ከተማ በሀገሪቱ በተቀሰቀሰው የእርስ በርስ ግጭት ውስጥ የአመፅ መናኸሪያ ሆናለች ተብሏል። የየይ ከተማ ነዋሪዎች ብዙውን ጊዜ ማታ ማታ የጠመንጃ ተኩስ፣ ጧት ጧት ደግሞ የአካባቢው ጠባቂ ወታደሮች ድምፅ ነው የሚሰሙት ተብሏል። በአብዛኛው የዲንካ የጎሳ ቡድን አባል ከሆኑት ከፕሬዚደንት ሳልቫኪር ወታደሮች የተውጣጣው ጦር ሰራዊት የከተማይቱን መውጫ መንገዶች በሙሉ እንደሚቆጣጠር ተዘግቧል። ከየይ ከተማ ሸሽተው ዩጋንዳ ስደተኞች መጠለያ ጣቢያ የገቡ ሰዎች እንደሚናገሩት ከተማይቱ ውስጥም ሆነ በዩጋንዳና በደቡብ ሱዳን ድንበር መካከል በርካታ ጠለፋዎች፣ ወከባና ደብዛ ማጥፋት ተፈጽመዋል። የሚፈጸመውን አመፅ ለመግለጽም የይ ውስጥ ሰዎች እንደ ትንኝ ነው የሚገደሉት ሲል በቅርቡ ዩጋንዳ ስደተኞች መጠለያ ሰፈር የደረሰውና የየይ ነጋዴዎች ድርጅት መሪ ማይክል አዩሜ ተናግሯል። ባለፈው መስከረም ለምሳሌ 75 የቦባ ቦባ አሽከርካሪዎች በመንግሥት ታጣቂዎች ተወስደው ዛሬ የት እንዳሉ እንኳ አይታወቅም ሲል አዩሜ አመልክቷል። ቦባ ቦባ ደቡብ ሱዳን ውስጥ የተለመደችና የታወቀች እንደ ሞተር ብስክሌት አይነት ተሽከርካሪ ነች።
ይቅርታ። የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስታወቀው ማዕከላዊ አፍሪካ ሪፐብሊክ ውስጥ በተቀናቃኝ ሚሊሺያ አባላት መካከል በተካሄደ ከባድ ውጊያ ቢያንስ 16 ሰዎች ሞተው ሌሎች በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። በሴሌካ ሽምቅ ተዋጊ ቡድን ውስጥ በሚገኙት በሁለቱ የቀድሞ አንጃዎች ማለት የማዕከላዊ አፍሪካ የተሃድሶ ግንባር በተባለውና አንድነት ለማዕከላዊ አፍሪካ ሪፐብሊክ መካከል ግጭቱ የተቀሰቀሰው ባለፈው ሰኞ ብሪያ በተባለች ከተማ ውስጥ መሆኑም ታውቋል። በዚህም አንድ የተባበሩት መንግስታት የሰላም አስከባሪ ቡድን ጦር ሰፈር ሌላ ኃይል መጥቶ ታጣቂዎቹን እስካባረረበት ጊዜ ድረስ የጥቃት ኢላማ ሆኖ ቆይቶ ነበር። በአሁኑ ወቅት ከዋና ከተማው ባንጉይ ሰሜን ምስራቅ 600 ኪሎ ሜትር ርቀት ላይ የምትገኘው የቢራ ከተማ በሰላም አስከባሪ ወታደሮች እየተጠበቀች መሆኗም ታውቋል። አንድ የመንግስታቱ ድርጅት ቃል አቀባይ በሰጠው ማስጠንቀቂያም በሰላማዊ ሕዝብ ላይ የሚካሄድ አመፅ በቸልታ የማይታለፍና በዓለም አቀፍ ፍርድ ቤቶችም የሚቀርብ እንደሆነ አመልክቷል።
ሶሪያ የአየር ጥቃት አደረሰችብኝ ያለችው ቱርክ ኤፍ 16 ተዋጊ ጄቶቿን በተጠንቀቅ አቆመች። የሶሪያ መንግሥት በሰሜን ክፍል በሰፈሩ የቱርክ ወታደሮች ላይ የአየር ጥቃት አካሂዶ 3 ወታደሮች መገደላቸውን፣ ሌሎች 10 መቁሰላቸውን አንካራ ካስታወቀች በኋላ ነው ዛሬ ሐሙስ ተዋጊ ጄቶቿን በተጠንቀቅ ያሰለፈችው። አንድ ወታደር ክፉኛ ነው የቆሰለው ተብሏል። ምዕራባውያን ዲፕሎማቶች ሲናገሩ ትናንት ረቡዕ ምሽት ላይ በሶሪያ አየር ኃይል ኤል 39 አነስተኛ የጦር ጀቶች የተካሄደው ጥቃት አደገኛና የሶሪያን ግጭት አባብሶ ከቱርክ ጋርም ወደ ከፍተኛ ግጭት የሚወስድ ነው ይላሉ። መጀመሪያ ላይ ሰሜን ምስራቅ አሌፖ ውስጥ በምትገኘው አልባብ ከተማ ውስጥ ወታደሮች የተገደሉበት ግጭት የተባባሰው በእስላማዊ መንግስት ነኝ ባይ አማጺ ቡድን ላይ ነበር። ሆኖም ግን የቱርክ ወታደራዊ ጦር ዛሬ ይፋ ባደረገው መግለጫ ኃላፊነቱ የሶሪያ መንግሥት አየር ኃይል ነው ማለቱ ተመልክቷል።
በመጨረሻም ታንክስጊቪንግ ማለትም የምስጋና ቀን ዛሬ በመላ ዩናይትድ ስቴትስ እየተከበረ ነው። በዚህ የምስጋና ቀን በተለይም ለኒውዮርኩ የሜሲስ ዓመታዊ የሰልፍ ስነ ስርዓት ጸጥታ ጥበቃው ተጠናክሮ ቦምብ የሚያነፈንፉ ወይም አነፍናፊ ውሾች በየአካባቢው ተሰማርተው ጥበቃ ላይ እንደሆኑ የፖሊስ ባለሥልጣናት ተናግረዋል። የባለፈው ሳምንት አንድ የአይሲስ ድረገጽ መጽሔት ይህን የኒውዮርኩን ሰልፍ ተስማሚ የጥቃት ኢላማ ብሎ ሲያበቃ ለአንባቢዎቹም ሰዎች ላይ ጉዳት ለማድረስ ተሽከርካሪዎችን መጠቀም ይቻላል ብሏል። የኒውዮርክ ፖሊስ ግን ተጨማሪ ጥበቃና የሰው ኃይል አሰማርቶ የሰልፉን ስነ ስርዓት በሰላም ለማካሄድ ዝግጅቱን አጠናቋል። ታንክስጊቪንግ በተለምዶ ብዙ አሜሪካውያን ቤተሰብ በአንድነት ተሰባስቦ በተለይ ተርኪ የተባለችውን ቱርክ ዶሮ የተመዘገበ የአሜሪካን ፉትቦል የሚባለውን በቴሌቪዥን እየተከታተለ የሚያሳልፈው ተወዳጅ በዓል ነው። ሌላው የዚህ በዓል ልማዳዊ ባህል ወዳጅ ዘመድ በመኪናም ይሁን በአየር ከቦታ ቦታ በመዘዋወር የሚገናኝበት በመሆኑ ከማንኛውም ጊዜ የበለጠ የመጓጓዣ ቀን ነው። ለምሳሌ ዘንድሮ ከትናንት ረቡዕ እስከ መጪው እሁድ ወደ 49 ሚሊዮን ህዝብ ቢያንስ የ80 ኪሎ ሜትር ጉዞ እንደሚያደርግ ታውቋል። ይህም እንደ አውሮፓ አቆጣጠር ከ2007 ዓ ም ወዲህ ከፍተኛው መሆኑ ነው ተብሏል። ታዲያ ትናንት ረቡዕ በዋዜማ ፕሬዚዳንት ባራክ ኦባማ እንደ ሌሎቹ ፕሬዚዳንቶች ሁሉ ለቱርኪዋ ወይም ለተርኪዋ የተለመደውን ምህረት ለመጨረሻ ጊዜ ሰጥተዋል። እሳቸው የመጨረሻው የስልጣን ዘመናቸው ላይ በመሆኑ ነው እና በዚህም ወቅት በጣም ክብር ይሰማኛል ለዚች ተርኪ ዛሬ ምህረት ሳደርግ በእውነቱ በጣም ደስታም ኩራትም ይሰማኛል ብለዋል ኦባማ። በመጨረሻም በዓሉ አንድ የሚያደርገን እንጂ የሚያለያየን አለመሆኑን ፕሬዚዳንቱ በአጽንኦት ተናግረዋል። ከሁለት ወር በኋላ ዋይት ሀውስ የሚገቡት የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕም አንድነትና ህብረትን የተመለከተ ጥሪ በማህበራዊ ድረገጽ አስተላልፈዋል። በዜጎች መካከል መተማመንን ማጎልበት ያስፈልጋል፣ እንዲያ ሲሆን አሜሪካውያን ልናደርግ የማንችለው ምንም ነገር የለም ሲሉ ዶናልድ ትራምፕ ተናግረዋል። በነገራችን ላይ የምስጋና ቀን ምክንያት በማድረግ ወደ ኋላ ላይ ልዩ ዝግጅት ይኖረናል። ዜናው አበቃ።
ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 15 2009 ዓ ም ምሽት ፕሮግራም ነው።
የምስጋና ቀንን በማሰብ ታንክስጊቪንግ ማለት ነው። በዋሽንግተን ዲሲና አካባቢዋ በስደተኞች ዙሪያ የሚሰራው ኢሲዲሲ በሚል ምህጻረ ቃል የሚታወቀው የኢትዮጵያ ማህበረሰብ የልማት ድርጅት ለሀገሩ እንግዳ ለሆኑ ስደተኞች የራት ግብዣ ምሽት አዘጋጅቶ ነበር።
የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ ሰው የለም። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራው ምግብ ይዞ ይመጣና ያንን ምግብ አብሮ ቁጭ ብለሽ ተሰባስበሽ ምግብ መብላትና ስለ እርስ በርስ መተዋወቅ።
የኢትዮጵያውያን ማህበረሰብ የልማት ድርጅት ኢሲዲሲ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ናቸው የሰማችኋቸው። ዝግጅት አለን ቆየት ብሎ ቅድም አዲሱ እንዳለው።
አሁን ግን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። ቀዳሚውም የዕለቱ አብይ ርዕስ ነው።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መደበኛ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቅርበዋል። መንግሥት አሁን ያለውን የፖለቲካ ቀውስ ለማርገብ ድርድር መጀመር አለበት ብለዋል የጉባኤው አዘጋጅ ኮሚቴ አባላት። ቀውሱ በአሁኑ መንገድ ከቀጠለ ሀገሪቱ ትፈርሳለች ሲሉ የጠቅላላ ጉባኤው አዘጋጅ ኮሚቴ አባል አቶ ልደቱ አያሌው አስጠንቅቀዋል። ሪፖርተራችን መለስካቸው አመሃ ተጨማሪ አለው።
ኢዴፓ ዛሬ ከቀትር በኋላ በጽህፈት ቤቱ በሰጠው መግለጫ እንዳስገነዘበው ሰባተኛው የፓርቲው መደበኛ ጉባኤ የሚካሄድበት ወቅት በሀገሪቱ ታሪክ እጅግ የተለየ እንደሆነ ከመነሻው ለማስገንዘብ ይሞክራል። በጽሑፍ መግለጫው አባባል በአሁኑ ወቅት በሀገራችን ታሪክ ታይቶ በማይታወቅ መጠን ከፍተኛ የፖለቲካ ቀውስ በመከሰቱ መንግሥት ሀገራችንን በአስቸኳይ ጊዜ አዋጅ ለማስተዳደር ተገዷል ይላል። ለዚህ ቀውስ መነሻውም አምባገነናዊ ሥርዓት መኖሩ እንደሆነ የፓርቲው እምነት እንደሆነም ይገልጻል። ለሕዝቡ ምክንያታዊ ጥያቄዎች መንግሥት ተገቢ መልስ ለመስጠት አለመፈለጉ አንድ ጉዳይ መሆኑን የጠቆመው ይህ መግለጫ ጠንካራ ተቃዋሚ ፓርቲዎች አለመኖራቸው ደግሞ የሕዝቡን ትግል ወደ ኃይል እርምጃና ብጥብጥ እንዲሄድ አስገድዶታል ብለዋል። ይህ ከቀጠለ ያለውን ስጋት በመግለጽም ኢዴፓ አንድ የመፍትሄ መንገድ ነው ያለውን አቅርበዋል። የአዘጋጅ ኮሚቴው አባል አቶ ተስፋዬ መንበሩ
ከዚሁ ምክንያታዊ ስጋት በመነሳት ኢዴፓ የወቅቱ የተቃዋሚ ፓርቲዎችና ደጋፊያቸው የሆነው ሕዝብ ቀዳሚና አንገብጋቢ አጀንዳ የሕዝቡን ትግል በአግባቡ የሚመራ ጠንካራ ፓርቲ መፍጠር ላይ ማተኮር አለበት ብሎ አምኗል። ጠንካራ ፓርቲ መፍጠር የሚቻለው በዋናነት በሕዝቡ የነቃ ሁለንተናዊ ተሳትፎ ቢሆንም ኢዴፓ ለዚህ ወቅታዊና ወሳኝ አጀንዳውን መሆን የበኩሉን ኃላፊነት ለመወጣት ወስኗል። የሚቀጥሉትን 6 ወራት በአግባቡ በመጠቀምና በቂ ዝግጅት በማድረግ ተጠናክሮ ለመውጣት የሚያስችለውን ጥረት ሁሉ ለማድረግ እየተዘጋጀ ይገኛል። በአንድ ሀገር የጠንካራ ፓርቲዎች ወይም ፓርቲ መኖር ለሀገርም ሆነ ለሕዝብ ጥቅም ያለው ሚና በጣም አስፈላጊና የማይተካ መሆኑን በማመን የጉዳዩ ባለቤት የሆነው ሕዝብ፣ መንግስት፣ ተቃዋሚ ፓርቲዎችና የተለያዩ የህብረተሰብ ክፍሎች የበኩላቸውን ኃላፊነት መወጣት ይኖርባቸዋል።
ኢዴፓ ይህን ጠንካራ ፓርቲ ለመፍጠር ለሕዝቡ፣ ለመንግስትና ለተቃዋሚ ፓርቲዎች እንዲሁም ለምሁራንና ለባለሀብቶችም ድርሻቸው እንዲወጡ ጥሪ አቅርቧል። በተለይ ከተቃዋሚ ፓርቲዎች ጋር በመተባበርና በመደጋገፍ ለመስራት አስፈላጊ ሆኖ ከተገኘም ለመዋሃድ ፍላጎቱ እንዳለውም ገልጿል። ጋዜጠኞች በመግለጫው ላይ ተንተርሰው የተለያዩ ጥያቄዎች አንስተዋል። በአስቸኳይ ጊዜ አዋጁ ተገኝቷል በሚባለው መረጋጋት የኢዴፓ አመራር አባላትና የፓርቲው 7ኛ ጉባኤ አዘጋጅ ኮሚቴ አባላት አይስማሙም። እነሱ መሰረታዊ መፍትሄ አላስገኘም ባይ ናቸው። ዋናው መንግስት ከተቃዋሚ ፓርቲዎችና ያገባናል ከሚሉ አካላት ጋር ድርድር መጀመሩ ነው ይላሉ አቶ ግዛቸው አንማው።
አስቸኳይ ጊዜ አዋጁን ተጠቅመን ለህዝቡ ለውጥ፣ የስርዓት ለውጥ ወይም ማሻሻያዎችን ማናደር ከሆነ አሁንም ቢሆን አስቸኳይ ጊዜ አዋጁ ቢነሳ ሀገሪቱ ወደ መፍትሄ ልትሄድ አይችልም ወይም ወደ መረጋጋት ልትሄድ አይችልም። ምክንያቱም አስቸኳይ ጊዜ አዋጁን የጊዜ መግዣ ነው እንጂ ያደረግነው የስርዓትና የፖሊሲ ማሻሻያዎችን እያደረግንበት አይደለም። ወይም ደግሞ ተቃዋሚ ፓርቲዎች ጋር ተደራድረን ተነጋግሮ መንግስት ተደራድሮ የመፍትሄ ሀሳብ እያስቀመጠ አይደለም። በአሁኑ ሰዓት አስቸኳይ ጊዜ አዋጁ ጊዜያዊ መፍትሄ ለመንግስት ፎይታ መጥቶ ሊሆን ይችላል፣ ግን ይሄ የዘላቂ መፍትሄን የሚያረጋግጥ አይደለም። ሶ ዘላቂ መፍትሄ ማምጣት ካለበት ከሚመለከታቸው የፖለቲካ ኃይሎች ጋር መንግስት ቁጭ ብሎ ተደራድሮ የድርድሩም ውጤት ለህዝብ በፐብሊክ ሚዲያም ሌሎች የሚዲያ በሚመለከታቸው መላው የኢትዮጵያን ህዝብ መድረስ በሚችሉ ሚዲያዎች ተገልጾ ነው ውጤት ማምጣት ያለበት እንጂ አስቸኳይ ጊዜ አዋጁ በራሱ ውጤት አምጥቷል ማለት አይቻልም።
ሌላው የኮሚቴ አባል አቶ ልደቱ አያሌው ደግሞ በአስቸኳይ ጊዜ አዋጁ የችግሩ መሰረት ፈጽሞ እንዳልተነካ ገልጸው የሚከተለውን አክለው ነበረ።
የተሻለ የመብት ጥያቄ የጠየቀን ህዝብ የተሻለ የመብት ሰጥቶ ጥያቄውን ማስተናገድ ሲገባ በአስቸኳይ ጊዜ አዋጁ የበለጠ መብቱን ነው የተቀመው። ስለዚህ የአስቸኳይ ጊዜ አዋጁ የመፍትሄው አካል ሳይሆን የሆነው ችግሩን የማባባሻ መንገድ ነው። ስለዚህ አሁን መንግስት የአስቸኳይ ጊዜ አዋጁን በቅርብ ጊዜ ላነሳ ነው እያለ አስቸኳይ ጊዜ አዋጁ ቢነሳ ደስ ነው የሚለው። ግን መታወቅ ያለበት እነዚህ የፖለቲካ መፍትሄዎች ሳይሰጡ ህዝቡ ከአስቸኳይ ጊዜ አዋጁ በፊት ለብጥብጡ ምክንያት የሆኑ ያነሳቸው ጥያቄዎች ተገቢ መልስ ሳያገኙ የአስቸኳይ ጊዜ አዋጁ ቢነሳ ዞሮ ዞሮ የነበረው ችግር ውስጥ ነው የምንመለሰው። ምክንያቱም የአስቸኳይ ጊዜ አዋጁ የመለሰው መልስ የለም፣ የሰጠው መፍትሄ የለም፣ ግልጽ እንዲሆን ነው። ስለዚህ ጥያቄያችን የአስቸኳይ ጊዜ አዋጁ ራዘምልን ወይም ይቆይልን አይደለም። ይሄ የአስቸኳይ ጊዜ አዋጁ የፈጠረውን አንጻራዊ መረጋጋትና ሰላም ተጠቅመን ተሎ ብለን ወደ ፖለቲካዊ መፍትሄ ነው ተሎ ብለን ህዝቡ ያነሳውን ጥያቄ ለብጥብጡ ለቀውሱ ምክንያት የሆኑትን ችግሮች ተሎ ብለን አድሬስ እናደርጋለን። ይሄን ስናደርግ ነው በዘላቂነት ችግሩ የሚፈታው። ያን የአስቸኳይ ጊዜ አዋጁ ቢነሳ ወደ ነበርንበት አንመለስም።
የኢዴፓ መስራች አቶ ልደቱ አያሌው ያለው መንግስት በመሰረቱ አምባገነን ነው ብለው ካለፉት የአገሪቱ መንግስታት እንዳልተማረ አስታውሰዋል። ሁኔታው በዚህ ከቀጠለም አገሪቱ ትልቅ የህልውና አደጋ ላይ ናት ብለዋል።
ይሄ ስርዓት አሁንም ከተጋረጠው አደጋ ቅንጣት ያህል ያልተማረ መሆኑን ነው እያየን ያለ። ቅንጣት ያህል አንዳንዶቹ ባለስልጣኖቻችን ቶታሊ አውት ኦፍ ተች ናቸው። ኢትዮጵያ ውስጥ ምንም ነገር ተፈጠረ ብለው የሚያምኑ አይደለም። በዚህ የሚቀጠል ከሆነ ይሄ የፖለቲካ ትንቢት አይደለም ወይም ጥንቆላ አይደለም። ነባራዊ ሁኔታው በደንብ የሚያሳይ ይቺ አገር ትፈርሳለች፣ ምንም ጥርጥር ትፈርሳለች። እንዲህ አይነት የፖለቲካ አስተሳሰብ ያፈርሳል። ያ ደግሞ ማንንም አይጠቅም። ቢገባቸው ኖሮ ገዢውንም ፓርቲ አይጠቅም።
አክለውም መፍትሄ ነው ወዳሉት ሀሳብ ተሻግረዋል።
ስለዚህ ይሄ እጅግ አሳሳቢ የሆነ ነገር ነው። ስለዚህ አሁን ለኢዴፓ ራሱን የማጠናከር ያለማጠናከር፣ ስልጣን የማግኘት ያለማግኘት ጉዳይ አይደለም። ወቅቱ ላይ አሁን አስቴክ ያለው ነገር የአገር ህልውና ጉዳይ ነው። የመፍረስ ያለመፍረስ ጥያቄ ነው ያለው። እንደ አገር የመቀጠል ያለመቀጠል ጥያቄ ነው ያለው። ይሄን ሁኔታ የተረዳ መስሎን ነበር መንግስት ከቁጥጥር ውጭ ሊሆን ነው። የአገሪቱን አጠቃላይ ህልውና ፈተና ውስጥ የሚከት ችግር ተፈጥሯል። በዚህ ምክንያት የአስቸኳይ ጊዜ አዋጅ አውጃለሁ ሲል ይሄን አደጋ የተረዳው መስሎን ነበር። ከማግስቱ ጀምሮ ግን እየወሰደ ያለው እርምጃ የሚያሳየው ይሄን አደጋ ያልተረዳው አሁንም በስልጣን ለሌሎች አመታት መቀጠል ይችላል። እኔ ሆነኝ ያለሁት አማራጭ ብሎ እየቀጠለ ነው። ይሄ አደጋ እንዲህ አይነት አስተሳሰብ እንዲህ አይነት ፍርሃት ምን አይነት ችግር ሊያስከትል እንደሚችል በአገርና በህዝብ ሊቢያ ላይ ተነዋል፣ የመን ላይ ተነዋል፣ ሶሪያ ላይ ተነዋል። ይሄ እዚህ ሀገር እንዲደገም ፍላጎት የለብን። ይሄ ሲሆን ዝም ብለን ማየት አንችልም፣ መጮህ አለብን። ስለዚህ ይሄ አሳስቦን ነው። በዚህ ሌብል ሌላውም የተቃዋሚ ፓርቲ የዚህን ችግር አሳሳቢነት ተረድቶ ተቃዋሚ ፓርቲ ጠንካራ ሲሆን ለሀገሪቱ ሰላምና መረጋጋትም አስተዋጽኦ ያበረክታል። ህዝቡን አቅጣጫ ሲዞ በተገቢ ሁኔታ መምራት ይችላል። ህዝቡ የታገለለትን አላማ ሊያመጣ የሚችል ለውጥ እንዲመጣ አስተዋጽኦ ያደርጋል። ምክንያቱም ፕላትፎርም አለው፣ ሀሳብ አለው። ዝም ብሎ በአካባቢ ጎበዝ አለቃ የሚመራ ትግል ግን ሄዶ ህዝቡ የሞተለትን የጠየቀውን ጥያቄ የሚያመጣ ውጤት ሊያመጣ አይችልም። ምናልባት ኢህአዴግን ሊያወርድ ይችላል። ከኢህአዴግ በኋላ ግን ከኢህአዴግ የተሻለ ስርዓት ይተካል ብሎ መተማመን አይቻልም።
ኢዴፓ ቀደም ሲል ይህን ጋዜጣዊ መግለጫ በጊዮን ሆቴል ሊሰጥ እንደነበረና ከኮማንድ ፖስቱ መከልከሉን አሳውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ሕፃናትን ለውጊያ መመልመልና መጠቀምን ለማቆም እንዲሁም ለመከላከል ተስማምተዋል። ሊሳ ሽላይን ከጄኔቫ ዘገባ ልካለች። ሰሎሞን ክፍሌ ያቀርበዋል።
ኤስፒኤልኤም ኖርዝ ወይም የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን የተባለው ታጣቂ ቡድን ስምምነቱን ተግባራዊ ለማድረግ ፊርማውን ትላንት ያኖረው ጄኔቭ ውስጥ ነው። በአሁኑ ወቅት በተባበሩት መንግሥታት ድርጅት ዋና ጸሐፊ የወጣ ሪፖርት ሀገሪቱ ውስጥ 59 የታጠቁ ቡድኖችና የመንግሥቱ ኃይሎች ሕፃናት ልጆችን ለጦርነት በመመልመልና በመጠቀም ከፍተኛ ጥሰት ይፈጽማሉ ሲል ዘርዝሯል። እነዚህ ጥሰቶችም ግድያዎችና የአካል ጉዳት ማድረስን፣ በትምህርት ቤቶችና ሆስፒታሎች ላይ ጥቃት ማካሄድን፣ አስገዳጅ ወሲብ መፈጸምን፣ ሕፃናትን ለውጊያ መመልመልንና ጠለፋን ይጨምራሉ ይላል ሪፖርቱ። የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ይህን የተግባር ዕቅድ ስምምነት በመፈረም ስሙን ከዓለሙ ድርጅት ዝርዝር ውስጥ ለማስወጣት ተስፋ ያደርጋል። በተባበሩት መንግሥታት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌላ ዜሩጊ ታጣቂ ቡድኖች የዓለሙ ድርጅት ባወጣው ስም ዝርዝር ውስጥ መግባቱን አጥብቀው ይፈሩታል ይላሉ።
One party to conflict is ready to cooperate, is ready to stop the violation.
የግጭቱ አካል የሆነ አንድ ታጣቂ ቡድን ከተስማማ እና ጥሰቶችን ለማቆም ዝግጁ ከሆነ እኔም የማበረታታቸው ያንኑ እንዲያደርጉ ነው። ከመስማማታቸው በፊት ለፈጸሟቸው ጥሰቶች ከመወንጀል ይልቅ ያን ወደ ኋላ ትቶ ወደፊት መራመዱ ነው የሚጠቅመው። በጥሰቶቹ የሚቀጥሉ ከሆነ ግን ያኔ ስማቸው በጥቁር መዝገብ ውስጥ እንዲገባና እንዲወገዙ ይደረጋል።
ይህ የተግባር ስምምነት ዩኒሴፍ ማለትም የተባበሩት መንግስታት የሕፃናት መርጃ ድርጅትና ሸሪኮቹ ኤስፒኤልኤም ኖርዝ ወደሚገኝባቸው የኑባ ተራሮችና የብሉ ናይል ክፍለ ግዛት መግባት እንደ ተፈቀደላቸው ወዲያውኑ ይጀምራል ተብሏል። የተባበሩት መንግስታት የረድኤት ድርጅት እስካሁን ባለው ጊዜ ግን ላለፉት 5 ዓመታት ያህል መሆኑ ነው ወደ እነዚህ አካባቢዎች እንዲገቡ አይፈቀደላቸውም ነበር። ለዚያ ምክንያቱ የሱዳን መንግሥት ነው ሲል ይከሳል ኤስፒኤልኤም ኖርዝ። በተባበሩት ድርጅት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌላ ዜሩጊ እንደሚሉት ከሆነ የዓለሙ ድርጅት አንዴ ወደ እነዚያ አካባቢዎች መግባት ከጀመረ ሠራተኞቹ በታጣቂ ቡድኖቹ ውስጥ ምን ያህሉ ሕፃናት መሆናቸውን ለማጣራት ይችላሉ። የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ሊቀመንበር ማሊክ አጋር ለአሜሪካ ድምፅ ሲናገሩ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም የተባበሩት መንግሥታት ድርጅት ያወጣው ሪፖርት 11 ሕፃናት ብቻ ለውትድርና መመልመላቸውን አሳይቷል። በቅርቡ የወጣ አዲስ ሪፖርት ግን ቁጥሩን ወደ 4 ያወርደዋል ብለዋል።
The problem is not the number, whether it's 1 or 10. That's not the problem. The problem is the principle.
ችግሩ በቁጥሩ መብዛትና ማነስ ላይ አይደለም ያለው። አንድም ይሁን 10 ያ አይደለም ችግሩ። ዋናው ችግር ሁለቱም ይሁኑ 3 ሕፃናት ከአቅማቸው በላይ ለሆነና መሰለፍ ሳይኖርባቸው ለነሱ ህይወትና ለወላጆቻቸው አስቸጋሪ የሆነ ህይወት ውስጥ እንዲገቡ ማድረጉ ነው። እናም እኔ እንደሚመስለኝ ችግሩ የቁጥር ሳይሆን የመሰረታዊ ደንብ ጥሰት ነው።
ከዚህ በኋላ የህፃናቱን ከውትድርና ተግባር አውጥቶ ወደ ህብረተሰቡ የሚቀላቀልበትን ሂደት የሚያስፈጽመው ዩኒሴፍ ይሆናል። ዩኒሴፍ አስቀድሞ የህፃናት ወላጆች ያሉባቸውን ስፍራዎች ያፈላልጋል። ከተመለሱ በኋላም የትምህርት እድልና የአእምሮ መረጋጋት ሊያገኙ የሚችሉበትን መንገድ ያመቻቻል ተብሏል።
ወደ ኬንያ ይወስደናል ተከታዩ ዘገባ። በኬንያ ዩኒቨርሲቲዎች በተማሪዎች ላይ የተደቀኑ ሁከትና ጽንፈኝነትን የመሳሰሉ ችግሮች ላይ የሚወያይ ስብሰባ በዚህ በያዝነው ሳምንት ናይሮቢ ውስጥ እየተካሄደ ነው። የቪኦኤዋ ጂል ክሬግ ከናይሮቢ ዩኒቨርሲቲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ለኬንያ የኮሌጅ ተማሪዎች የዩኒቨርሲቲ ቆይታቸው በየትምህርት ክፍለ ጊዜው የሚጠበቁባቸው ወረቀቶች፣ የዓመት መጨረሻ ፈተናዎችና ሌሊቱን ሙሉ ሲያጠኑ ማደሩ ብቻ አይደለም። በዩኒቨርሲቲዎቻቸው ስላሉት የጽንፈኝነትና የሁከት ጉዳዮች ስጋትም መመካከር አለባቸው። እነዚህ ችግሮች ተጨባጭ እንደሆኑ ነው ተማሪዎቹ የሚናገሩት። ሊንዳ ኦቼል የኬንያ የብሔራዊ ህብረትና ውህደት ኮሚሽነር ናቸው። እንዲህ ይላሉ።
ለጽንፈኝነት የሚጋለጡት እብዶች አይደሉም፣ እናንተኑ የሚመስሉ ሰዎች ናቸው። ልክ አሁን እንደለበስኩት ጽድት ያለ ልብስ የሚለብሱ ሰዎች ናቸው። እናንተ እንደምትገምቱት ለምሳሌ ትምህርት ቤት ያልተማሩ ሰዎችም አይደሉም፣ እንደኛው አይነት ሰዎች ናቸው።
ኦቼል ይህን ያስገነዘቡት ትናንትና ረቡዕ ናይሮቢ ዩኒቨርሲቲ ውስጥ በሀገሪቱ ዙሪያ ካሉ ዩኒቨርሲቲዎች ለተሰባሰቡ የተማሪዎች መሪዎች ባሰሙት ንግግር ነው። ከተወያዩባቸው ተማሪዎችን ከሚመለከቱ ችግሮች መካከል ታዲያ በዋናነት የተነሱት ለአክራሪነት ቅስቀሳ የመጋለጡ ጉዳይና ሁከተኛ ጽንፈኝነትን የተመለከቱ ጉዳዮች ነበሩ። ቪክተር እሁሩ የሶስት ቀናቱን ስብሰባ ያዘጋጀው የወጣቶች እድገት መርሃ ግብር የተባለ ድርጅት መስራች ፕሬዝደንት ናቸው።
Radicalization is as a result of the disappointment young people are going through. That's why they are
ወጣቶች በኑሯቸው ሲከፉ ያኔ ነው ለጽንፈኝነት የሚጋለጡት። ሁከተኛ ቡድኖች ያኔ ነው የሚያገኙአቸው። ስለዚህ እኛም የምንሰራው እነዚህን ወጣቶች መርዳት ይገባል በሚል እምነት ነው። ምክንያቱም የምጣኔ ሀብት እድሉ በጣም እየጠበበ ስለመጣ በሌሎች የተለያዩ መንገዶች ኑሯቸውን እንዲያሸንፉ እንሻለን።
በናይሮቢው ውይይት ላይ የተሳተፈችው አንዷ የተማሪዎች ተወካይ ሱዛን ሙንጊ በበኩሏ የኬንያ ዩኒቨርሲቲ ተማሪዎች የሽብርተኝነትን አደጋ በራሳቸው ደርሶ አይተውታል በማለት በጋሪሳ ዩኒቨርሲቲ 147 ተማሪዎች የተገደሉበትን ጥቃት ታስታውሳለች። ሽብርተኝነት መዘዙ ብዙ ነው ብላም የተማሪዎቹ ተጠሪ ትዘረዝራለች።
Yeah, if you lose a loved one, it affects us. It also affects our economy. It affects the image.
የምንወዳቸው ሲሞቱብን አዎ እንጎዳለን እንጂ ኢኮኖሚያችንንም ይጎዳል። የሀገራችንን በአለም ላይ ያላትን ገጽታም ያበላሻል። በየቴሌቪዥኑ የዜና ስርጭት የኬንያው ሽብርተኛ ጥቃት እየተባለ ሲወራ ይጎዳናል። ግን ከሁሉም የሚብሰው ጓደኞቻችንን ስለሚነጥቀን ነው።
የኬንያ አገር አቀፍ ህብረት ኮሚሽነሯ ሊንዳ ኦቼል የዩኒቨርሲቲ ተማሪዎች አክራሪ ፕሮፓጋንዳን፣ ሃይማኖታዊ አስተምሮትን ላልሆነ ዓላማ መጠቀሚያ ማድረግን፣ ጎሳን መሰረት ያደረገ አክራሪነትን ነቅተው እንዲከላከሉ ይመክራሉ።
So there are some of the targets of radicalization and violent extremism. How these people recruit them?
ለአክራሪነትና ሁከተኛ ጽንፈኝነት አላማቸው የሚመለምሉት ቡድኖች ዩኒቨርሲቲዎችን የመሳሰሉ መደበኛ ተቋማትን ኢላማ ያደርጋሉ። በአሁኑ ጊዜ ምን ያደረጉ እንደሆነ ታውቃላችሁ? በጣም ጎበዝ የሆኑ ተማሪዎችን ነው የሚያጠምዱት። ስለዚህ ኢላማዎቻቸው እናንተ ናችሁ።
አያይዘውም ኮሚሽነሯ ሰዎችን ለጽንፈኛ ዓላማ የሚያነሳሱት እንደ አልሸባብና የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ብቻ እንዳልሆኑ ያስረዳሉ። የፖለቲካ ዓላማቸውን ለማስፈጸም የሚጠቅማቸው ከሆነ በተለይ በምርጫ ወቅት አንዱን በሄረሰብ በሌላው በሄረሰብ ላይ ጥቃት እንዲያደርስ የሚቀሰቅሱ ፖለቲከኞችና ሌሎችም አሉ ብለዋል። የኬንያው ምርጫ እየተቃረበ ነው። የሚቀጥለው የአውሮፓውያኑ 2017 ነሐሴ ወር ላይ ነው ሊከናወን የታቀደው።
የተከበራችሁ አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በድጋሚ መልካም ምሽት እንዲሁም ባሉን ለምታከብሩ መልካም የምስጋና ቀን እንመኛለን። እናስተናግዳችሁ አዲስ አበባና
እኔም ሰሎሞን አባተነን። አሁን ከምሽቱ 3 ሰዓት ተኩል ሆኗል አዲስ አበባ ላይ። ጆጊል የቴክኒሻኑ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። የስርጭቱ መሪ ንጉሱ ታምሬ ነው። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
አሜሪካ ውስጥ የተቃወሙ ስንት ህንጻ የሰበሩ ስንት ፍሩዌ የዘጉ ብዙ እንትኖችን ያደረጉ አሉ። እነሱ እንደተቃወሙ ብላችሁ አልተናገራችሁም። ኢትዮጵያ ውስጥ ግን አንድ ሰው ቢያስነጥስ አስነጠስ ብላችሁ ትዘግባላችሁ። ለምንድን ነው ሀገራችሁ የምታበጣበጡት? አይደብርም? እውነት ጋዜጠኛ ከሆናችሁ እኩል ሳኙ። አሜሪካ ውስጥ የሚደረገውም አትደብቁ። እናንተ ኢትዮጵያ ውስጥ በቃ ታነፈንፋላችሁ። ምን ተፈጠረ እንትን ትላላችሁ እና ይደብራል። አሜሪካ ውስጥ ያየ ነው በሚዲያ በቢቢሲ በሲኤንኤን ሚዲያዎች እያየ ናቸው ነው። እኔም እዚህ ነው የምኖረው እና አመሰግናለሁ። ከቬጋስ ነኝ ሰለሞን።
ዎች እንደምን አላችሁ? ሰኞ ዕለት ካስተላለፋችሁት መርሃ ግብራችሁ ላይ አንድ አድማጭ ቃለ መጠየቅ ስታደርጉ የእንግሊዝ ቋንቋ ለማረም ስትሉ የቃለ መጠየቅ ተረጋግቶ ሰውዬ ሀሳብ እየበታተናችሁ ነው እና እኛን ስለምንረዳው አታርሙ፣ ዝም ብላችሁ ቀጥሉ ብለዋል። እንዳውም ደግሞ እናንተን ማን አስተማሪ ያደረጋችሁ፣ የአማርኛ አስተማሪ ማን አደረጋችሁ ብለው ትንሽ ዘለፋ ነገርም ወርውረዋል እና ተገቢ አይመስለኝም። እንረዳዋለን ከሚሉ እረዳዋለሁ ቢሉ ይሻላል። ምክንያቱም እሳቸው ሌላውን ሊወክሉ አይችሉም፣ እኔን ሊወክሉ አይችሉም። በስንት ሚሊዮን የሚቆጠር አገር ቤት ያለውን ህዝብ ሊወክሉ አይችሉም። እሳቸው ለራሳቸው ይረዱት፣ ግን ብዙ የማይረዳው አለ። ሁለተኛ እንደገና በሰው ስራ ጣልቃ መግባት ይመስለኛል። እሳቸው ስለ ጋዜጠኝነት የሚያውቁት አይመስለኝም። ጋዜጠኝነት ማለት ትምህርት ቤት ማለት ነው። ጋዜጠኝነት ማለት በተማረው ቋንቋ በሚያስተላልፈው ቋንቋ ጥርት ያለ መልእክት የሚያስተላልፍ ማለት ነው እና ትክክለኛ አማርኛ ቋንቋ የምናገኘው ከእናንተ ከቪኦኤ እና ከጀርመን ራዲዮ ነው። የሀገር ቤት ብዙሃን መገናኛዎችማ 25% እንግሊዘኛ ነው ከውሸቱ በተጨማሪ ማለት ነው። እና ቪኦኤ ትክክለኛ ናችሁ። ትክክለኛ አርሙ፣ ትክክለኛውን ታስተላልፉት፣ ቀጥሉበት። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት እንድታኖሩልን በትህትና እናስታውሳለን። ኢሜይል ለምትጠቀሙ አድራሻው horn@voanews.com ነው።
የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምስጋና ቀን የታንክስጊቪንግ ሙዚቃ እንጋብዛችሁ። ያኔ ከተነጋገርን ወዲህ ብዙ ነገሮች ተፈጠሩ፣ አንዳንዶቹም የሚያስቁ፣ አንዳንዶቹም የመረሩ። በይቅርታሽ ተማምኜ የሆነውንም ልዘርዝር፣ ጓደኛዬ መሆንሽን ሁሌ እንደምን ልናገር፣ ጓደኛዬ መሆንሽን ሁሌ እንዳምን ልናገር። አንዳንዴ አስብሻለሁ፣ እንደምነሽ፣ እንዴት አለሽ፣ ባወቅሁ ኖሮ እመኛለሁ። ዶን ናንድሌ የሚጫወተውን የታንክስጊቪንግ ማይ ታንክስጊቪንግ እንሆ።
lot of things have happened since the last time we spoke. Some of them are funny, some of them ain't no joke. And I trust you will forgive me if I lay it on the line. I always thought you were a friend of mine. And sometimes I think about you. I wonder how you're doing now, what you're going through. The last time I saw you, we were playing the fire. A burning desire for every breath, for every day of living. This is my Thanksgiving. Now, the trouble with you and me, my friend, is the trouble with this nation. Too many blessings, too little appreciation, and I know that kind of notion, but it just ain't cool. So send me back to Sunday school, because I'm tired of waiting for reason to arrive. It's too long we've been living these unexamined. I got great expectations. I got family and friends. I got satisfied work. I got a back that bends for every breath.
My Thanksgiving, yeah, Don Henley. That was him on a very much.
That's a good name. Tell us about that.
በነገራችን ላይ ቆንጅታየነች ይሄንን ዘፈን
አጣጣ ቆንጅትና መሰከ
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የምስጋና ቀን የተከታዩ ዝግጅት ርዕስ ነው።
በዋሽንግተን ወደዛ ከመሄድ በፊት ሰለሞን ማ ተጠይቆ ማይቀራል? ትላንትናን ጠይቀኛል ተናግራለሁ። ባጭሩ እንዴት ነው ታንክስጊቪንግ ምታከብረው?
እንዴት አይነት እንገተኛ ጥያቄ ነው! እና ከአንተ ጋር አብረን እያከበርን ነው ከህዝቡ ጋር።
በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ ለሚገኙ አዲስ መጥ ስደተኞች የአሜሪካውያንን የምስጋና ቀን ተሰባስበው እንዲያከብሩ በስደተኞች ዙሪያ የሚሰራው የኢትዮጵያ ማህበረሰብ ልማት ድርጅት በእንግሊዝኛው ምህጻረ ቃል ኢሲዲሲ የራት ምሽት አዘጋጅቶ ነበር። በድርጅቱ ቅርንጫፍ መስሪያ ቤት የአፍሪካ ልማት ስደተኞች ዋና ዳይሬክተርና የልማት ምክር ሰራተኛ ዋና ዳይሬክተር ሳራ ዙሎ እና የድርጅቱ ዋና አስተባባሪ ቤተልሔም ደስታን ስለ በዓሉ ዝግጅት መስተዋት አራጋው አነጋግራቸዋለች።
አሜሪካውያኑ በጉጉት ከሚጠብቁት በዓላት መካከል አንዱ ታንክስጊቪንግ ወይም የምስጋና ቀን ነው። ቤተሰብ ዘመድ አዝማድ የሚገናኝበት፣ የሚመሰጋገንበት እንዲሁም በአንድ ማዕድ ተቀምጦ ለበዓሉ የተዘጋጀውን በጋራ የሚቋደሱበት ቀን ነው። በዚህ የምስጋና ቀን በዋሽንግተን ዲሲና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ከተለያዩ ሀገሮች ወደ አሜሪካ ለመጡና ለሀገሪቱ እንግዳ ለሆኑ ስደተኞች የራት ምሽት ሲያዘጋጅ 5 አመታትን አስቆጥሯል። ስለ ዘንድሮ የራት ምሽት አላማ የድርጅቱ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ነግረውናል።
ይሄ እንግዲህ እኛ ዋና ስራችን እዚህ ሀገር ስደተኞችን መቀበል ነው። ስደተኞች የሚመጡት ከተለያዩ ሀገሮች፣ አፍጋኒስታን፣ ሲሪያ፣ ኢራቅ፣ ኢራን፣ ፓኪስታን፣ ቻይና፣ በጣም ከተለያዩ ሀገሮች የሚመጡ ስደተኞች ናቸው። ይህንን ዝግጅት በየአመቱ ነው የምናዘጋጀው። ሁሌ የምናዘጋጀው ከታንክስጊቪንግ በፊት ያለው እሁድ ላይ ነው የምናዘጋጀው። ታንክስጊቪንግን እንደምታውቂው እዚህ ድሮ ጊዜ የነበሩት ኔቲቭ ኢንዲያኖቹ መጀመሪያ እዚህ የመጡትን ሪሴትለሮችን የመጀመሪያ ጊዜ አብሮ ምግብ የበሉበት ነው የሚባለው። እንግዲህ እሱን በዓል ለመቀጠል ነው ያው ዲስ እዚህ የሚመጡትን ሬፊጂዎቹን ከኮሚኒቲው ጋር ተቀላቅለው ታንክስጊቪንግን እንዲያከብሩ ነው። ኮሚኒቲዎችም ለማሳወቅ ነው። ሪፊጂ ምንድን ነው? ማን ናቸው? ከየት ነው የሚለውንም ነገር እንዲያውቁ ለማድረግ ነው። ይሄኛው አምስተኛ ዓመታችን ነው።
እንግዲህ ለተከታታይ አምስት ዓመታት ይህንን ዝግጅት አዘጋጅታችኋል ማለት ነው?
አዎ።
ኢትዮጵያውያን፣ ኤርትራውያን ይመጣሉ?
አዎ፣ ኢትዮጵያውያን፣ ኤርትራውያን፣ ሱዳን፣ ኮንጎ፣ ሶማሊ። ኦርጋኒዜሽኑ ይህን ሁሉ ሰው ነው ተቀብሎ እዚህ ሀገር አዲስ ኑሮ እንዲጀምሩ የሚረዳው።
እናንተ ናችሁ መጠለያውን የምታዘጋጁት?
ከሁሉም ጀምሮ ነው። እነሱ ከመምጣታቸው በፊት ቤት አዘጋጅተን የቤት እቃዎችን ገዝተን ከመጡም በኋላ ትምህርት፣ ስራ፣ ሕክምና ሁሉን እንዲያገኙ የምናደርገው እኛ ነን።
ስደተኞች እዚህ ሀገር ይመጣሉ፣ የባህል ግጭት ይኖራል እና እነዛን የባህል ግጭቶች እንዲረዱት ወይም እንዲያውቁ የምታደርጉት ስልጠና አለ?
አንደኛው ሰርቪስ የምንሰጣቸው ካልቸራል ኦሪንቴሽን ነው። ከመምጣታቸው በፊትም ያገኛሉ፣ እዚህ ከመጡ በኋላም ያገኛሉ።
ምን ያህል ሰዎች ነበሩ የተሳተፉት በዚህ በምስጋና ራት ግብዣ ላይ?
በጣም ብዙ ሰው ነበር። ከ300 በላይ ሰው ነው ፓርቲሲፔት ያደረገ።
የአፍሪካ ስደተኞች ልማት ዋና ዳይሬክተር የሆኑት ወይዘሮ ሳራ ዞሎ የራት ምሽቱ ምን ይመስል እንደነበር ሲገልጹ፣
እንደ ማህበር ነው። ማህበር ሲሄዱ ሰው ምግብ ይዞ እንደሚሄድ ሰው ባዶ እጁን አይመጣም እና የምንጋብዛቸውን እንትኖቹን በሙሉ እንኳን ሬፊጂዎቹ የራሳቸውን የሀገራቸውን ምግብ ሰርቶ ይመጣሉ። ተጋባዡም ደግሞ ከኮሚኒቲ
ማህበረሰቡ
የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ ሰው የለም። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብረው ቁጭ ብለሽ ተሰባስበሽ ምግብ መብላትና ስለ እርስ በርስ መተዋወቅ።
የሰዎቹ ምላሽ ምን ይመስል ነበር እዛ የተሰበሰቡት በሙሉ?
በጣም ምላሹ በጣም ኃይለኛ ደስታ ነበረ። ያው ሬፊጂዎቹን የማወቅ የእነሱን ምግብ የማየት የእነሱን በዓል መልመድ የእነሱን ቋንቋ መስማት የእነሱን ዳንስና ሙዚቃ መስማት ለእነሱ እድል ስላገኙ በጣም ህብረተሰቡን ደግሞ ስንል ቤተ ክርስቲያኖችም ይመጣሉ። ብዙ ቤተ ክርስቲያኖች አሉ፣ ሬስቶራንቶች ይሰጣሉ፣ ትልልቅ ግሮሰሪዎች የምግብ ግሮሰሪዎች ይሰጣሉ። ሰው ሁሉ ነገር እዛ ያለው የተሰጠቀ ነው፣ ስጦታ ነው። ምንም የተገዛ ምን ያለቃ ምንም የለም። ሁሉ ነገር የጠረጴዛው ልብሱን ብታይ፣ አበባውን ቢሆንም ለዘፈኑን የምንጠቀምበት ስፒከር ቢሆንም ሁሉ ነገሩ በሙሉ ለዛን ቀን ተብሎ የተሰጠ ስጦታ ነው። እንዳልኩሽ እነዚህ ሰዎች አዲስ ናቸው ለዚህ ሀገር ሲመጡ። እነዚህን ሲመጡ ሰዎቹ ሰው ብዙ የሚያውቀውን ነው የሚፈራው። ስለዚህ ነው ሰውን ስትተዋወቂው፣ ሰውን ስትለምጂው፣ ከሰው ጋር ቁጭ ብለሽ ምግብ ስትበይ ያ ሰው እንዳንቺ መሆኑን እንዳንቺ እንኳን ያንቺን አይነት ቋንቋ ቢያወራም ያንቺ አይነት ሃይማኖት ባይኖረውም ለሰው የምንተዋወቅበት ነገር ይኖራል ሁሌ ሰው ሲል እና እሱን ነው ለሰው ለዚህ ለአሜሪካን ላሉት ሰዎችን እንዲያውቁ የምንፈልገው። እና አሁን እሱን ድግሱን ስንደግስ ድግሱ ለሁሉም ሰው ክፍት ነው። በግብዣ ብቻ አይደለ፣ የተጠራ ሰው ብቻ ሁሉ ሰው ነው፣ ማንም ሰው መምጣት ይቻላል። ነው ከየት ሀገር መጣች፣ ስማችሁ ማን ነው፣ እናንተ ሀገር ምግቡ እንዴት ነው የሚበላው ሲልን በጣም በሚገርም አይነት ሰው በጣም ከአንቺ የተለየ የሚመስልሽ ሰው ብዙ ቁጭ አብረሻቸው ስታወሪ እና አብረሻቸው ምግብ ስትበይ ልክ እንደ አንቺ እንደሆኑ ወደ ትገነዘብ ያለ እና ትልቁ እንትን የዚህ ግብዣ እሱ ነው ዋናው። አሁን ስፔሻሊ እንደውም አዲስ ምርጫ መጥቷል፣ ምን ብሏል እና ያው ብዙ ስለ ኢሚግራንት ብዙ ወር እየተወራ ነው እንደምታውቂው። እና ለህዝቡም ደግሞ የእኛ ስራ እሱ መሆን አለበት። ኢሚግራንት ማለት ስፔሻሊ ሬፊጂ ማን ናቸው፣ ከየት ነው የሚመጡት፣ ለምን እዚህ ሀገር መጡ፣ ምን አይነት ሰዎች ናቸው የሚለውን ለህዝቡ ለማስተዋወቅ እንዲህ አይነት ድግስ ስታደርጊ እና ሰው እንዲቀላቀል አብረሽ ስታደርጊ ሰው እንዲለማመድ ስታደርጊ የበለጠ ሰውን ታስተምሪያለሽ።
መቼም የምስጋና ቀን እራት ከተባለ ምግቡ ከተርኪ ነው የሚጀምረው። እንግዲህ ስዕሉን አድማጮቻችን እንዲያገኝ
ለመሳ ከምሳ እንግዲህ ከተርኪ ይጀምራል። የአሜሪካን ያው ተርኪ አለ፣ የድንች ገንፎ አለ። ያው እንግዲህ በአሜሪካኑ ነው የምጀምርልሽ። ስታፊንግ የሚሉት አለ። ስታፊንግ ያው ተርኪው ሲጠበስ ተርኪው ሆዷ ውስጥ ተገብቶ ሪብሊ ነው ዳቦ የሚሞላው ነው። እሱን እሱ ከዶሮ ሆድ ይወጣና ከጎን አብሮ ይቀመጣል። እሱ አለ። ክራምበሪ የሚሉት ነገር አለ። እንደ እንጆሪ አይነት ቆምጠጥ የሚል አይነት ነገር ነው፣ ፍራፍሬ ነገር ነው። እሱ አለ። ያው መኮሮኒ በቺዝ ተደባልቆ የሚሰራ አለ። ይሄኛው እንግዲህ ያው ደንበኛ የአሜሪካ የባህል ምግቡ ነው።
በዚህ በምስጋና ቀን የሚበላው ምግብ ነው።
የሚበላው በምስጋና ሀገር ምግብ ነው። ግን እኛ ደግሞ ያው እንደምልሽ ከሌላ ሀገር ስላመጣን የእኛ አሁን ቢፌ ላይ ብታዩ ከሲሪያ የመጣ ምግብ ነበር፣ ፓኪስታን የመጣ ምግብ ነበረን፣ ከኮንጎ የመጣ ምግብ ነበረን፣ ከሱዳን የመጣ ምግብ ነበረን፣ ከኢትዮጵያ የመጣ ምግብ ነበረን። እዚህ ሀገር ደግሞ አሜሪካንም ቢሆኑ ደግሞ ጣሊያኖቹ ለየት ያለ ምግብ የሚሰሩታል። የጣሊያኖቹ ምግብ አለ፣ የፖሊሾቹ ምግብ አለ፣ የአይሪሾቹ ምግብ ነበር፣ የቻይና ምግብ ነበር፣ የኮሪያ ምግብ ነበረን። እንግዲህ በትንሹ አንድ ከ30 ከ40 በላይ የተለያየ አይነት የምግብ ነበረን እንግዲህ ተረበዛውል።
ስለዚህ ሲበላ ሲጠጣ ሲወራ
ደነስ
ሲቀነስ
እንደምንለው ቢፌው ራሱ የአሜሪካንን መልክ ያሳያል። እንዴት አሜሪካን ነው የሁሉም የከያለሙ ሰው ሲመጣ የራሱን ባህሉን ሃይማኖቱን እምነቱን ይዞ መጥቶ ግን ሁላችንም ቦታ እዚህ እንዳለንና አብረን ተቀላቅለን መኖር እንደምንችል ነው የሚያሳየው። እንግዲህ በምግብ እንኳን ብትመለከቱ እሱ የሱ አይነት መሆኑን ማየት
እንግዲህ ለሚቀጥለው አመት እንመጣለን እኛም ከተጋበዝን።
እንደ በጣም ተጋበዛላችሁ እንዳልኩት ግን ባዶጅ መምጣት አይቻል። ባናንተ ነው እሱ ነው። እኔ ውሃም ሆነ ጠላም ሆነ ምግዳቦም ሆነ የሆነ ነገር ተይዞ መምጣት አለበት። ዋናው እሱም ብቻ ነው ሰው ነው የምንጠየቀው።
እሺ፣ ዘን እንመጣለን።
ሰው በሙሉ ያው በራችን ክፍት ነው።
በጣም እናመሰግናለን። እንግዲህ ለሚቀጥለው አመት በሰላም ያድርሰን። መልካም በዓል፣ መልካም የምስጋና ቀን ይሁንላችሁ።
ለእናንተ ይሁንላችሁ መልካም የምስጋና ቀን።
ወይዘሮ ቤተልሔም ደስታንና ባልደረባችን መስታወት ሹምዬንም እኛም ከዚህ እናመስግን። ወደ ተከታዩ ዝግጅት ነው የምናልፈው። ባህልና ማኅበረሰብ።
የፕሮግራሙ አዘጋጅና የፕሮግራም አንተ ለምን ትስቃለህ? አሉላ እዚህ ነው ለማለት ፈልጌ በሳቅ
ሳልባል መጣሁ።
እንኳን አደረሰ መጀመሪያ ታንክስጊቪንግ። የስቱዲዮ እንግዳችን ምን አለህ ዛሬ? እጅህ ከምን
ዛሬ ለአንተም ብዙ የሚርቅ አይመስለኝም ርዕሱ። ሰለሞንም በቅርበት የመከታተል ወይ የመስማት እድሉ እንዳለ አስባለሁ። አንድ ቲያትር ከተማችን ገብቷል፣ እያነጋገረ ነው። የመጀመሪያውን ክፍል ባለፈው ሳምንት ፈንጠቅ አድርገናል። በቂ ሰዓት አልተገኘለትም። እያዩ ፈንገስ በአዲስ አበባ የነገሰ ይመስለኛል። ገዘፍ ብሎ የሚሰማ እዚህ ዩናይት ስቴትስ መጥቶ ያን ያለ የመሰለ ሞቅ ያለ አቀባበል ገጥሞታል። ፌስታሌን ይላል ይሄኛው። ታዲያ የአንድ የጠፋ ፌስታል ውስጡ ምን እንደያዘ ያዩ ሰዎች ብቻ የሚያውቁት፣ ለባሉም የሚስማማ ይመስለኛል። ያን የሚተርክ ያንን ቲያትር ተመልክተው የመድረክ ሰዎች ናቸው ሁለት እንግዶቻችን። በፕሮግራሞቻችን በተለያዩ ጊዜያት መላልሰው የሚመጡ ፈታ ፈታ አድርገው እንዲያዩት አብረውንም እንዲያሳዩን የተደረገ ውይይት ነው። ሁለተኛውም ክፍል ነው ይዤ የመጣሁት።
ፌስታል ውስጥ መቼም ተርኪ አይኖርም።
ተርኪን ያወቀ አይመስለኝም። ተርኪ ጋር ከመድረሱ በፊት ነው። ባይሆን ታዲያ ደራሲውና ተዋናዮቹን ወደ ኋላ ላይ ስናገኛቸው የዩናይት ስቴትስ ቆይታቸው ጊዜ ተርኪን የመሳሰሉ እንግዳ ነገሮች
እናቀርባቸዋለን ብለናል።
አዎ፣ እንደሱ ይሆናል። እንግዶችን ላስተዋውቅና ወደ ውይይቱ እናምራ።
መልካም።
የራዲዮ መጽሔትም የሌሎች ፕሮግራሞቻችን ቤተኞቻችን የሆኑ ናቸው ብያለሁ። የመድረክ ተዋናዮቹ አለም ፀሐይ ወዳጆና ተመስገን አፈወርቅ ናቸው። ወደ ለተመስገን ባነሳሁለት የመጨረሻ ጥያቄ ነው ውይይታችን የምንጀምረው። በዛ እንግባ። የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛመድሽልን። አለም ተመስገን፣ ሶስት ነጥቦችን አለም ካነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ፣ ይህንን 2 ሰዓት ከ20 ደቂቃዎች ተመልካቹ ሙሉ እስረኛው ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት፣ ደራሲው በሀሳብም ጥልቀት በኩምክና ለዛውም ቃለ ተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱን ተመልከታቸው። ስለ ተዋናዩ ንገረን፣ ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ።
ጥሩ። አንዱም እኔ በጣም ያስደነቀኝ ነገር ይሄንን መሪውን ገጸ ባህሪ የተጫወተው ግሩም ገጸ ባህሪውን ከብቃት በላይ ነው የተጫወተው። በእኔ እይታ በጣም በጥሩ በሆነ ሁኔታ ነው የተጫወተው እና እንደ አክተር በሚያስቀና መልኩ ነው የተጫወተው እና በዛ ላመሰግነው ወዳለኝ። ደራሲው በረከት ነገሮችን እንዴት በጥልቅ እያየ በሚያዋዛ በቀልድ መልኩ ግን ብዙ ነገሮችን ማህበራዊ፣ ፖለቲካዊ ሁኔታዎችን የሚተቹ ነገሮችን በጥልቀት መጻፉ ራሱ በጣም የሚያስገርም ሆኖ አግኝቼዋለሁ። አለም ወደ አነሳችሁም ነጥብ ስመለስ እንዳለችው በኢትዮጵያ አንዳንድ ሞኖሎግ የሚባሉት የአጨዋወት አይነቶች ወይም በአንድ ሰው የሚደረጉ አጫጭር ነገሮች የተለመዱ እንደነበሩ ይታወቃል። እዚህ አሜሪካን የአንድ ሰው ተውኔት ወይም ሶሎ ፐርፎርማንስ ይሉታል የተለመደ ነው። in the All the Wrong Season, Beyond Glory, American Fiesta የተሰኙ የአንድ ሰው ተውኔቶች በኒውዮርክ ብሮድዌይ ብዙዎቹ ከበጀት ከምናምን የተነሱ ናቸው። ለምሳሌ አራት ሰው የሚያሳትፍ አራት አክተር የሚያሳትፍ ተውኔት እስከ 300 ሺህ ዶላር ይፈጃል። ስለዚህ አንዳንዶቹ አትራፊዎችም ስላልሆኑ ወደዚህ ውስጥ የመግባት አዝማሚያ እንደታየባቸው አንዳንድ የጥናት ጽሑፎች አይቻለኝ። የሶሎ ፐርፎርማንስ ከሞኖሎግ እና ከስታንድ አፕ ኮሜዲ ዘውግ ጋር ዝምድና እንዳለው ይጠቁማል። እያዩ ፈንገስ ከውጭ ምን ይለየዋል? አንደኛ በኢትዮጵያ ውስጥ ዓለም እንዳለችው የመጀመሪያው ፈርቀዳጅ ሆኖ እናገኘዋለን። የውጭው እንዲያውም እስካሁን ያየሁት ረጅሙ ሶሎ ፐርፎርማንስ ያየሁት 90 ደቂቃ ነው። እያዩ ፈንገስ እንዳየው 2 ሰዓት ኦልሞስት ተኩል ድረስ የሚሄድ ነው። የሶሎ ፐርፎርማንስ እዚህ የሚያደርጉት ብዙውን እንዳየሁት ተመልካች አንዳንዱ ተመልካቹን የሚያሳትፋል። ከተመልካች ተዋናዩ ጋር መጥቶ የሚሳተፍበት የተውኔት አይነት ነው። አንዳንዱ እንዲያውም ላይክ አንዱ አክተር 14 ገጸ ባህሪ ይጫወታል። አንዱ ያየሁት ልብስ እዛው እንዲያውም በመስቀያ ተዘጋጅቶላታል። እሱን እያወለቀች እየቀየረች ምናምን እያደረገች ልብሷንም እንትኑም እየቀያየሩ ልክ ኦልሞስት የቲያትር ንባብ እንደማድረግ ነው። ወረቀት ይዘው ምናምን ነው እና ይሄኛው ለየት ብሎ ነው ያገኘሁት እያዩ ፈንገስን ማለት ነው። ሌላው ዓለም ቅድም እንደጠቀሰችው እነኚህ ከመድረኩ ውጪ የምንሰማቸው ገጸ ባህሪያት ልክ እንደ አለቃ ቆፍጣናው፣ ፒያዝ፣ የህያብናት እንደዚህ የመሳሰሉትን ግሩም ወይም ካራክተሩ ልክ መድረክ ላይ እንዳሉ ሆነው እንዲሰማን እንድናያቸው ነው ያደረገን ሲተርካቸው ሲያዋራቸው እና ይሄ እንዲያውም ልክ የአብዬ መንግስቱ ያላቻ ጋብቻ የነበረው ነገር ያስታውሰናል። መሪ ገጸ ባህሪዋ ቢቢታ አንድም ደቂቃ ወደ መድረኩ ላይ አትወጣም፣ ግን ሙሉ ቲያትሩ ስለ እሷ ነው እንዲያውም እየተደጋገመ የሚወራው። እንዲያውም ሲነገር ምሰማው አፈወርቅ ተክሌ ቲያትሩ ካለቀ በኋላ እንደው ምን አለበት እንደው ቢቢታ አንድ አፍታ ቆንጆ አበሻ ቀሚስ ለብሳ ከግራው ክንፍ ወደ ቀኝ ሽው ብላ ብታስ የሚል አስተያየት ለአብዬ መንግስቱ እንደሰጡና አብዬ መንግስቱም አይ እሱን እዛው ብሩሹ ላይ ሽው አርግዘው ብለው እንደመለሱላቸው እና እንዲህ ከመድረክ ጀርባ ያሉ ግን ገነው የሚወራላቸው ገጸ ባህሪያት ያሉ አሁን ያሉ ያየኋቸው ነው ይመስለኝ እኔ ስለ እውነት። እና ይሄ ራሱ አንድ የአክቲንግም የጽሁፍም ችሎታ ነው እና እጅግ በጣም የሚያስደስት ነበር።
ተመስገን መድረክ ላይ ያልመጡትን ወይም ደግሞ ለተመልካች ቅርብ ያደረጋቸውን ግሩም የሚያነጋግራቸውን ገጸ ባህሪያት በአብዬ መንግስቱ ስራዎች ውስጥ ያቺ ገጸ ባህሪ እስክትናፍቅ ሄደበት ጋር አዛምደሃል። ጎልተው የወጡ ገጸ ባህሪያት አሉ፣ እስከ መጨረሻው ፍጻሜው ድረስ የሚወስደን አለ። ድምዳሜው ያን መረር ያለ የህይወት ጉዞ አንድ የቀለም ትምህርት የቀሰመ የህይወትም ምልከታው ሻል ያለ ሰው በፈተና ውስጥ በጣም አዳጋች በሆነ መንገድ ይለፍ እንጂ በፍጻሜው ተስፋ በሚፈነጥቅ መልኩ ነው የሚቋጨው። ተስፋ እንዳስቆረጠ አይደለም፣ የክብደቱን ያህል በዛው ለማወስቶ አይሄድም። መዝጊያው ላይ ያን ተስፋ የሚፈነጥቅ ነገር እናያለን። እስኪ ቅድም ያነሳችሁትን በዚህ ሀገር ያለ ተመልካች ለዚህ አቀራረብ መገዛት ምንድን ነው ምክንያቱ ትላላችሁ? በተለያዩ ግዛቶች ውስጥ ተንቀሳቅሳችሁ ቲያትር የማሳየት አንዳንዴም በተመልካቹ የመቀለድ ድረስ የምትሄዱባቸውን ወጎች በሬዲዮ ፕሮግራሞቻችንም አቅርበናል። ከህይወቱ ሩቅ የሆኑ ሰዎች እንዴት ሊገዙ፣ እንዴት ሊደመሙ፣ እንዴት ሊስቁ ሊያለቅሱ ቻሉ? እንዴት የሁሉም አደረገው ይህንን ታሪክ? የዕለት ተዕለት ህይወቶቹ በእርግጥ እንግዳ ናቸው፣ ሩቅ ላለው ሰው የሚኖረው ህይወት አይደለም። ምንድን ነው ሚስጥሩ ትላላችሁ? አለም ጀምሪልን።
እንግዲህ ምንድን ነው ቀደም ሲል ሁላችን በአብዛኛው ነጥብ ለመናገር እንደሞከር ነው መነሻ ጽሁፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ድርሰቱ በረከት ድንቅ አድርጎ ነው የጻፈው። ሁለተኛ ይህንን ነገር እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው፣ ውጭ ያለው ሰው ደግሞ በስልክም ይሁን በቤተሰብ የሚደርሱት ነገሮች አሉ። አንድ ሰው ቤት ሊሰራ ቢያስብ፣ ቤት ሊከራይ ቢያስብ፣ ቢሮ ቢሄድ የሚገጥመው ወላጆች ወይም ጓደኞች እህቶች ከሚጠይቁት ጥያቄ ያልተሟላላቸው ነገሮች ምንድን ናቸው፣ ችግሮቹ ምንድን ናቸው የሚለውን በዚህ በቢሮክራሲውም ሆነ በሌላ መልኩ ያለውን ነገር የሚሰማቸው እውነቶች ናቸው። ቅርብ ነው። ምንም ያህል ከሀገር ቢወጣ አብዛኛው ኢትዮጵያዊ ቅርብ ነው፣ እዛው ነው የሚኖረው፣ እዚህም ቢኖር ማለት ነው። እነዚህን ነገሮች የማወቅ ነው፣ ነፍሱን የሰውን ነፍስ እውነታ የማቅረብ ነው የማወቅ። ሁለተኛ ያነዛ ቃላቶች በተዋንያኑ ደግሞ ሲተላለፉ በረከት ጽፎ ሌላ ሰው ቢሆን የሰራው ሊወድቁ ይችሉ ነበር፣ ላይገቡ ይችሉ ነበር፣ ሊጣሉ ይችሉ ነበር መድረኩ ላይ። ነገር ግን ግሩም ደግሞ ምንድን ነው የሚያደርገው እኛ ያቶ ቆፍጣናው ወይ ምን አሉ አሁን ምን ሊሉ ይሆን ብለን እንድንጠብቅ ያረሰርሰዋል ቦታውን ያዘጋጃዋል እና ምን ተሰላቹ አቶ ቆፍጣናው ከዛ ብለው ሲዘጋጅ ምን ተቀበለው ነገር ልክ እንደ ስፖንጅ እንድንመጣው አድርጎ ነው የሚለቅልን ያንን ነገር ሲለቅልን ውስጣችን ገብቶ ነው የሚያስቀን ማለት ነው አረሰርሰው ነው የሚለቀው ሲለቀው አጫውቱ ማለት ነው አንዳንዱ ተመልካች ምናልባት እያዩ ፈንገስ እብድ ነው ብሎ ሊያስፈልጎ ነበር ሲጀምር እብድ ደግሞ እንደዚህ ሁሉ ሁኔታዎች ቋጥሮ ሊጓዝ አይችልም ያስታውቃል የህይወት ታሪኩ ደግሞ በዛ ሰንሰለት ውስጥ ለምን ሆነ መንገር ላይ ለምን ወደቀ እንዴ አይነት ሰው ለምን ወጣው ሚለውን ሲጀምር አሁን ዘውዴ ትሙት ሚለውን መሐላ በኢትዮጵያ የተለመደው በእናትና አባባት መማል ነው ዘውዴ ትሙት እናቱናት ብለን ነው እስከ መጨረሻው አብረ ነው የምንሄደው ወደ መጨረሻው ሲላይ ሚስቱ አድርጎ ነው የሚያመጣት አንድ በፍቅር የማምለክ አዲስ ባህል ነው ያመጣው በረከት እዛ ላይ በሚስት መማል ነው ያየነው መጨረሻ ላይ ከእናትነት ወደ ሚስትነት ያክር ከፌስታሉ ጋር ይሄደውን ነው የልጁ ያቺ ትንሽ ካልሲ ሆና የታየችን ቁም ነገር ግን ልጁን የልጁን ፍቅር የልጁን ኃይል የልጁን ማን ነው ለልጁ ትንሽ አሸንጉሊትና እቃ ያን ያህል ስሜት ይዞት የማይጓዝ ለማለት ነው
ገጸ ባህሪ ፍተሻው ወጉ ቀጥሏል። በሚቀጥለው ፕሮግራማችን መልሳቸዋለን። እንግዶች ለጊዜያቸው አመሰግናለሁ።
ተርፏል ለመሆኑ ለራዲዮ መጽሔት የሚሆን
አዲሱ ተርፎናል። ጥሩ ወጋለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እስከ ምሽቱ 4 ሰዓት አብረን ቆያለን። መልካም ምሽት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በየዓመቱ በዚህ ዕለት የህዳር ወር በገባ አራተኛው ሐሙስ ቤተሰቦች ተሰባስበው የሕይወትን ትሩፋቶች ጸጋና በረከቶች በማወደስ ምስጋና በማቅረብ የሚያከብሩበት ብሔራዊ ክብረ በዓል ነው። ክብረ በዓሉ ዘመን የጠገበ መሆኑን በማስታወስ የተንደረደረው የዕለቱ ርዕሰ አንቀጽ ከመጀመሪያዎቹ እንግሊዛውያን ሰፋሪዎች አንዳንዶቹ ወዲህ ወደ ሰሜን አሜሪካ ከገቡበት እንደ አውሮፓውያን ዘመን አቆጣጠር በ1620ዎቹ እምብዛም ለሰዎች መኖሪያ በማያመቸው ጫካና እጅግ የከፋ የክረምት ወራት አሳልፈው የመጀመሪያውን የአማረ የሰብል ምርት መሰብሰብ መቻላቸውን ተከትሎ የገጠማቸውን መልካም ዕድል ለማወደስ ፋታ ከወሰዱበት ጊዜ አንስቶ መከበር መጀመሩን ይጠቁማል። በአብዛኛው የዓለም ሀገሮች ከመኸር ወቅት ጋር የሚገጣጠመው የዩናይት ስቴትሱ የምስጋና ቀን ክብረ በዓል በቪየትናም የቹንግቱ አሊያም ሆሞ የሚል መጠሪያ እንደተሰጠው ከተሰጠው የጋናው ብሔራዊ ክብረ በዓላት ጋር ተመሳሳይነቱ ይዘገባል። ተርኪ የተባለችው ለማዳ ጅግራ ዋና ምግብነት የአሜሪካ እግር ኳስ በመባል የሚታወቀው የጨዋታው አይነት ኳሲቱ ይበልጡን በእጅ ተይዛ በፍጥነትና በኃይል ጨዋታው የሚጧጧፍበት ነው። የበዓሉን አድማቂ ልዩ የጓዳና ትርኢቶችና የቤተሰቦች መሰባሰቢያነቱ ግን በተለይ ዕለቱን አሜሪካዊ ብቻ በዓል ያደርጉታል ሲል ርዕሰ አንቀጹ ይተነትናል። ዩናይትድ ስቴትስ ከእንግሊዝ አገዛዝ ነጻ የወጣችበትን በአውሮፓውያን የቀን መቁጠሪያ ስሌት መሠረትም በየዓመቱ ሐምሌ 4 ቀን ከሚከበረው የነጻነት ቀን ጋር ከሃይማኖት ፖለቲካና የጎሳ ልዩነቶች ውጪ አሜሪካውያን በሙሉ በጋራ ከሚያከብሯቸው ሁለቱ ታላላቅ ክብረ በዓላትም አንዱ ነው። ዕለቱ በተጨማሪም ዜጎች ያለፈውን ዓመት መለስ ብለው የሚመለከቱበትና በጥሞና ስለመጪው የሚያስቡበት ጊዜም ጭምር መሆኑን የጠቆመው ርዕሰ አንቀጽ አገራችን በምስራቅ አውሮፓ፣ በመካከለኛው ምስራቅና በምዕራብ አፍሪቃ የሚታዩት ቀውሶች የሚያስከትሏቸውን ምስቅልቅሎች ለመታደግ በመርዳት ላይ ባለችበት በአሁኑ ወቅት ያልተቋጩት ያንዣበቡ አደጋዎች በብዙዎች አእምሮ የሚጉላሉበት ጊዜም ጭምር መሆኑ እሙን ነው ብሏል። አሜሪካውያን በርስ በርስ ጦርነት ተጠምደው ይህን በመሰሉ እጅግ አሳሳቢ ሁኔታው የተከበው በነበሩበት ወቅት ነው ፕሬዚዳንት አብርሃም ሊንከን የዛሬውን የምስጋና ቀን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 3 ቀን 1963 ዓ.ም ለመጀመሪያ ጊዜ በኦፊሴል የአገሪቱ ብሔራዊ ክብረ በዓልነት የሰየሙት። በዚያ በከፋ ጦርነት ተጠምደው እንደነበሩት አያት ቅድመ አያቶቻችን ሁሉ አሜሪካውያን ዛሬም መልካም ተመልካችና ነገን በቀና የሚያስቡ ሕዝቦች እንደመሆናቸው የዛሬውንም የምስጋና ቀን ክብረ በዓል ከወዳጅ ጓደኞችና ቤተሰቦች ጋር በመሰባሰብ እንደ ትላንቱ ሁሉ ዛሬም የበዓሉን መልካም መንፈስ ተላብሰው በነጻ ምድር የሚኖሩበትን የነገ ተስፋና የሕይወት በረከቶች በማወደስና በምስጋና ያከብራሉ ሲል በተለይ በዓሉን ተንተርሶ የቀረበው የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ።
የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና
ደሩ። ምስጋና ቀንን አክብሩ። Thank you.